ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የካቲት 21 2010 ዓ.ም ዕለታዊ ስርጭታችንን ነው። አሁን የምንገኝበት ወቅት የአብይ ጾም ወቅት እንደሆነ ይታወቃል። ይህንን የምንገኝበትን የአብይ ጾም ወቅት አስመልክተን ለዛሬ ዕለት የመረጥንላችሁ ጥቅስ የሚከተለው ይሆናል። ጸሎት፣ ምህረትን ማድረግና ጾም፣ እነዚህ ሦስቱ ነገሮች አንድ ናቸው። አንዳቸው ለሌላው ሕይወትን ይሰጣሉ። ጾም የጸሎት ነፍስ ነው። ምህረት ለጾም ሕይወትን ይሰጣል። ማንም ሰው እነዚህን ነገሮች ለመለያየት እንዳይሞክር፣ ምክንያቱም በፍጹም ሊለያዩ የሚችሉ ነገሮች አይደሉምና። ከነዚህ ከሦስቱ ነገሮች አንዱ ከሌለን ወይም ደግሞ እነዚህ ሦስቱ ነገሮች የሌሉን ከሆንን ምንም ዋጋ የለንም። በአራተኛው ክፍለ ዘመን የኖረው ቅዱስ ዮሐንስ አፈወርቅ ከተናገረው የተወሰደ። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትናው ዕለት በቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምዕመናን በተገኙበት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ምስጢረ ንስሐ በምንገባበት ወቅት የሚጠብቀን ማስፈራሪያ ሳይሆን ይቅርታ ነው ማለታቸው መገለጹን የቅድስት መንበር ዋና ጸሐፊ የሆኑት ብፁዕ ካርዲናል ፔትሮ ፓሮሊን ለሕክምና ባለሙያዎች መልእክት ማስተላለፋቸው መገለጹን የሚያመለክቱ ዜናዎችን በዛሬው ዕለት በቅደም ተከተል ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው የጳውሎስ ስድስተኛ አዳራሽ ያደረጉትን የትምህርተ ክርስቶስ አስተምሮ እናስደምጣቸዋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በትላንትና ዕለት በቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምእመናን በተገኙበት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደ ገለጹት ምስጢረ ንስሐ በምንገባበት ወቅት የሚጠብቀን ማስፈራሪያ ሳይሆን ይቅርታ ነው ማለታቸው ተገለጸ። ጌታ ሁላችንም መጥፎ የሆነ የሕይወት መስመራችንን እንድንቀይር ከመጥራት መቼም ቢሆን ታክቶ አያውቅም ያሉት ቅዱስነታቸው በተቃራኒ ቀስ በቀስ ወደ እርሱ እንድንመለስ ጥፍጥናን በተሞላበት መልኩ ወደ እርሱ እንድንመለስ ያደርገናል ብለዋል። አሁን ያለንበት የአብይ ጾም ወቅት መንፈሳዊ ለውጥ የምናመጣበትና እግዚአብሔርን የምንቀርብበት ወቅት መሆኑን በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው እኛም በበኩላችን ጌታ ሕይወታችንን መቀየር የሚያስችለንን ጸጋ ይሰጠን ዘንድ ልንለምነው ይገባል ብለዋል። በዕለቱ በቀዳሚነት ከትንቢተ ኢሳይያስ ተወስዶ በተነበበው የመጽሐፍ ቅዱስ ክፍል ላይ በተገለጸው ነቢዩ የሰው ልጆች ሁሉ የሕይወት መስመራቸውን እንዲቀይሩ ወደ እግዚአብሔር እንዲመለሱ እግዚአብሔር ያቀረበላቸውን ጥሪ የሰው ልጆች ሁሉ እንዲቀበሉ በሚያሳስበው የትንቢት ቃል ላይ ተመስርተው ስብከታቸውን የቀጠሉት ቅዱስነታቸው በኃጢአታችን የተነሳ ኢየሱስ እኛን ከመንቀፍ ይልቅ ለየት ባለ ሁኔታና ጣፋጭ በሆነ መልኩ ወደ እርሱ እንድንመለስ ይጠራናል፣ መንገዱንም ያሳየናል ብለዋል። እግዚአብሔር በነቢዩ ኢሳይያስ አማካይነት ኑና እንወያይ በማለት ለሰዶምና ለጎመራ ሕዝቦች ተናግሮ እንደነበረ የገለጹት ቅዱስነታቸው ክፉ የሆነውን የሕይወት አካሄድ በመተው መልካሙን የሕይወት አቅጣጫ ይከተሉ ዘንድ በትሕትና ለሕዝቡ ጥያቄ ማቅረቡን ቅዱስነታቸው በዋቢነት ገልጸዋል። ይህንንም በተመለከተ ቅዱስነታቸው የሚከተለውን ብለዋል። ኑና እንወቃቀስ ይላል እግዚአብሔር። አንድ አባት ወጣት ልጁ ጥፋት በሚያጠፋበት ወቅት ይገሥጸዋል እንጂ ዱላ አንስቶ ሊመታው አይፈልግም። ምክንያቱም ዱላ ልጁን ይበልጥ እንዲሸሽ ያደርገዋል እንጂ በአባቱ ላይ ያለውን መተማመን አይጨምርለትም። በተመሳሳይ መልኩ እግዚአብሔር እኛን ልጆቹን ኑና እንወቃቀስ፣ ኑና እንወያይ፣ አትፍሩ፣ ኑ ወደ እኔ፣ እኔ በዱላ አላስፈራራችሁም ይለናል እንጂ አያስፈራራንም። ኃጢአታችሁ እንደ አለላ ቢቀላ እንደ በረዶ ይነጣል፣ እንደ ደም ቢቀላም እንደ ባዘቶ ነጭ ይሆናል ይለናል እንጂ እግዚአብሔር በፍጹም እኛን አያስፈራራንም ብለዋል። አንድ አባት ወጣት የሆነውን ልጁን ወደ መልካም ጎዳና እንዲመለስ እንደሚገሥጸው ሁሉ ኢየሱስም በተመሳሳይ መልኩ በእርሱ ተማምነን በምሕረቱ ታግዘን ልባችንን እንድንቀይር በትዕግሥት ይጠባበቀናል በማለት ስብከታቸውን የቀጠሉት ቅዱስነታቸው የዘኬዎስንና ሌዊ በመባል ይታወቅ የነበረው ቀራጭ የነበረው የማቴዎስን ታሪክ በዋቢነት መመልከት እንደሚቻል ገልጸው ኢየሱስ በተመሳሳይ መልኩ እኛ ሕይወታችንን እንድንቀይር ቀስ በቀስ ወደ እርሱ እንድንመለስ ይረዳናል ብለዋል። ይህንን በተመለከተ ደግሞ ቅዱስነታቸው የሚከተለውን ብለዋል። ሁልጊዜም መልካም ስለሆነ እግዚአብሔርን ልናመሰግን ይገባል። እርሱ ሊመታንና ሊፈርድብን አይፈልግም። ለእኛ ሕይወቱን ሰጥቷል። ይህ የእርሱ መልካምነት መገለጫ ነው። እርሱም ሁልጊዜ ወደ እኛ ልብ ሊያደርሰው የሚችለውን መንገድ ይፈልጋል። እኛ ካህናት በኢየሱስ አማካይነት የተሰጠንን ምስጢረ ንስሐን በምናስገባበት ወቅት ይህንን የኢየሱስን ባሕሪ መከተል ይኖርብናል። የእርሱን መልካምነት በመከተል ንስሐ የሚገባው ሰው መንፈሳዊ ለውጥ እንዲያመጣ ልናግዘው ይገባል። እግዚአብሔር ኑና እንወቃቀስ፣ አትፍሩ፣ ለኀጢአታችሁ ይቅርታን ታገኛላችሁ እንዳለን ሁሉ ካህኑም ንስሐ የሚገባውን ሰው ማውገዝና ማስፈራራት ሳይሆን የሚኖርበት በትዕግሥት ኀጢአተኛውን ከኀጢአት መንገዱ እንዲመለስ መርዳት ይገባዋል ካሉ በኋላ ስብከታቸውን አጠናቀዋል። የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን ለሕክምና ባለሙያዎች መልእክት ማስተላለፋቸው ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
ብፁዕ ካርዲናል ፓሮሊን ለሕክምና ባለሙያዎች መልእክት አስተላለፉ። የቅድስት መንበር ዋና ጻፊ የሆኑት ብፁዕ ካርዲናል ፓሮሊን ዛሬ በሮም በተካሄደው የሕክምና ባለሙያዎች የህመም ማስታገስ አገልግሎት አሰጣጥ ላይ ለሚወያይ ጉባኤ መልእክት ማስተላለፋቸው ታውቋል። በርዕሰ ሊቃነ ጳጳሳት ፍራንችስኮስ ስም ለጉባኤው አዘጋጆችና ተካፋዮች ባስተላለፉት መልእክት ጉባኤው በሞት አፋፍ ላይ ለሚገኙ ከሞት አስቀድሞ በህመም ለሚሰቃዩ ህሙማን የሚደረገውን እንክብካቤ ለህሙማኑ መጽናናትን ብርታትንና ህመምንም ቢሆን በጸጋ የመቀበል ችሎታን የሚያጎናጽፍ መሆኑን አስታውሰዋል። ካርዲናል ፓሮሊን በመልእክታቸው እንደገለጹት ለህሙማን የሚሰጥ እንክብካቤ የተለየ ትኩረትንና ችሎታን የሚጠይቅ ጥሪ እንደሆነ አስረድተዋል። ህሙማን ከበሽታቸው የመፈወስ ዕድል የመነመነ ቢሆንም የሐኪሞች ዋና ተልእኮ መሆን ያለበት አንድ ህሙማን ሕይወቱ እስከምታልፍ ሰዓት ድረስ የሚያስፈልገውን እንክብካቤ ሳያጓድሉ ፍቅር በታከለበት አኳኋን መስጠት እንዳለባቸው አሳስበዋል። በርካታ የመድኃኒት ማምረቻ ተቋማት ከጊዜ ወደ ጊዜ እያደጉ የመጡ የተለያዩ በሽታዎችን እንዴት መቋቋም ወይም ማከም እንደሚቻል በርካታ ምርምሮችን እያደረጉ መሆኑ ይታወቃል። ነገር ግን የህሙማን የማስታገስና ህመምተኛውን የመንከባከብና የማስታመም አገልግሎት በሕክምናው ዘርፍ የተለያዩ በሽታዎችን ለመቋቋም ብቻ ተብሎ እንደሚደረገው ጥረት የተገደበ ሳይሆን የበሽታውን ክብደት ተገንዝቦ ሌሎች አማራጮች ሲጠፉ አሜን ብሎ በመቀበል የመጨረሻ ሰዓትንም በተስፋ መጠበቅን ያካትታል ብለዋል። ይህ ማለት ደግሞ በሽተኛውን ለሞት አሳልፎ መስጠት ሳይሆን እስከ ዕለተ ሞቱ ወይም ነፍስ ከሥጋ እስከምትለይበት ጊዜ ድረስ ማጽናናትንና መንከባከብን ይጠይቃል ብለዋል። ሕይወትን ለማዳን አሉ የተባሉ አማራጮች በሙሉ ከተሞከሩ በኋላ የመጨረሻው የሕክምናው አገልግሎት ሕሙማንን በመቀበል መንከባከብ፣ ማጽናናትና ማበረታታት ይሆናል ብለዋል። ካርዲናል ፓሮሊን በንግግራቸው ሐዋርያው ጳውሎስ ለሮም ሰዎች የላከውን የሚከተለውን የማጽናኛ መልእክት አስታውሰዋል። እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ፣ ሌላውን የሚወድ ሕግን ይፈጽማልና። የሐዋርያው የጳውሎስ መልእክት ወደ ሮም ሰዎች በምዕራፍ 13 ቁጥር 8። ካርዲናል ፓሮሊን ለሰው ልጅ ሕይወት የሚሰጥ እንክብካቤ ኃላፊነት የተሞላበት መሆን እንዳለበት አስገንዝበው ይህም በሰዎች መካከል ያለውን ሰብአዊ ፍቅር እንዲያድግና የአንድ አባት ልጆች መሆናችንን በመግለጽ ለወንጌል ምስክርነት ያዘጋጀናል ብለዋል። ካርዲናል ፓሮሊን በማከልም ይህ በሰዎች መካከል ያለው መልካም ግንኙነት ሰብአዊ ክብርን ያገናዘበ እያንዳንዱ ሰው በማኅበራዊ ሕይወት ውስጥ ማበርከት ያለበት አስተዋጽኦ እንዳለ ያሳስባል ብለዋል። ለአንድ ታካሚ የሚሰጥና ሕመሙንም የማስታገስ አገልግሎት በሕክምናው ዘርፍ ከበሽታ ለመፈወስ ብቻ ተብለው ከሚሰጠው አገልግሎት ይለያል ካሉ በኋላ ሕሙማንን እስከ ፍጻሜው መንከባከብና መርዳት እንዲሁም ማጽናናት በሰዎች መካከል ያለውን ፍቅርን ለማሳደግ በሰዎች መካከል ሊኖር የሚገባውን ዘላቂ ግንኙነትንም ያጠቃልላል ብለዋል። ካርዲናል ፓሮሊን በንግግራቸው በአሁኑ ጊዜ በስፋት የሚነሳውንና ሕመምን ለማስታገስ ተብሎ እየተወሰደ ወይም በተግባር እየተከናወነ ስላለው ኤውታናሲያ የሕክምና አሰጣጥ ዘዴን በማስታወስ ርዕሰ ሊቃነ ጳጳሳት ፒዮ 12ኛ በግልጽ የተናገሩትን በመጥቀስ ከሚቻለው ደረጃ በላይ የደረሰውን የሕሙማንን ሥቃይ ለማስታገስ ተብሎ የሚሰጠው የሕክምና ዐይነት ሕመምን ከማስታገስ አልፎ የሰውን ሕይወት እስከ ማጥፋት አደጋ ላይ እንደሚደርስ ተናግረው የሕክምናው ዘርፍ የደረሰበትን ደረጃ ስንመለከተው ሕመምን ለማስታገስ ተብሎ የሚሰጡ የተለያዩ መድኃኒቶች እንደተገኙና በሥራ ላይም መዋላቸውን ገልጸው ይህም የሰውን ሕይወት አደጋ ላይ የሚጥሉ የሕክምና ዐይነቶች ምኑን ያህል እንደተበራከቱ ያስገነዝበናል ብለዋል። በሕክምናው ዘርፍ የሥነ ምግባር መስፈርት አይለወጥም። ነገር ግን ሕመምን ለማስታገስ የሚደረገው የሕክምና ሂደት በጥልቀት ማሰብንና ጥንቃቄን ይጠይቃል። የዚህ ሕክምና አሰጣጥ መንገድ ታካሚውን፣ የታካሚውን ቤተሰብና ሐኪሙንም ትልቅ ጥንቃቄን እንዲያደርጉ ይጠይቃል ብለዋል። የቅድስት መንበር ዋና ጻፊ የሆኑት ካርዲናል ፓሮሊን በንግግራቸው መጨረሻ ለሕሙማን የሚሰጡ የማስታገሻ መንገዶችና እንክብካቤዎች በሕክምናው ዘርፍ ቀጣይነት ያለውን ጥናትና ትኩረት እንደሚጠይቅ አስታውሰው አገልግሎቱን በተገቢ መንገድ ለማቅረብ የበለጠ ዕውቀትን ማካበት ያስፈልጋል ብለዋል። ካርዲናል ፓሮሊን ከተለያዩ ባህሎችና የሃይማኖት ተቋማት ለመጡት የጉባኤው ተካፋዮች ባስሙት ንግግራቸው በጉባኤው የሚነሱ ርዕሰ ጉዳዮች ለሁላችንም መልካም ዕውቀትን እንደሚያጎናጽፉን በመገንዘብ እነዚህን ዕውቀቶች በጋራ በመጠቀም ሥራ ላይ የማዋል ኃላፊነት እንዳለባቸው አሳስበዋል። በመጨረሻም ካርዲናል ፓሮሊን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ለጉባኤው ተካፋዮች በሙሉ የላኩትን ሐዋርያዊ ብራኬን ካደረሱ በኋላ ተካፋዮቹ በጸሎታቸው እንዲያስታውሷቸው አደራ ብለው የበኩላቸውንም መልካም ምኞት ገልጸዋል።
ርዕሰ ሊቃነ ጳጳሳት ፍራንቺስኮ ዘወትር ረቡዕ በቫቲካን በሚገኘው በጳውሎስ 6ኛ የመሰብሰቢያ አዳራሽ ለሚሰበሰቡ ምእመናንና የአገር ጎብኚዎች በተለያዩ አርስቶች ላይ ተመርኩዘው የትምህርተ ክርስቶስ አስተምሮን እንደሚያደርጉ ይታወቃል። በዚህም መሠረት በዛሬው ዕለት ማለትም በየካቲት 21 2010 ዓ.ም ያደረጉት የትምህርተ ክርስቶስ አስተምሮ ከዚህ ቀደም በመስዋዕተ ቅዳሴ ዙሪያ በተከታታይ አድርገውት የነበረ አስተምሮ ቀጣይ ክፍል እንደነበረ የተገለጸ ሲሆን ከዚህም ቀደም በመስዋዕተ ቅዳሴ ሥነ ሥርዓት ዙሪያ ላይ ትኩረታቸውን በማድረግ በዚሁ የመስዋዕተ ቅዳሴ ሥነ ሥርዓት ውስጥ የሚገኙትን የተለያዩ ከፍተኛ መንፈሳዊ ትርጉም ያላቸውን ክፍሎች በማንሳት አስተምሮ ማድረጋቸውን ቀደም ሲል በተከታታይ መዘገባችን ይታወሳል። በዚህም መሠረት ቀደም ባሉ ጊዜያት በመስዋዕተ ቅዳሴ የመግቢያ ሥነ ሥርዓት ላይ ስላለው የኑዛዜ ጸሎት፣ በመቀጠልም አሁንም በመስዋዕተ ቅዳሴ የመግቢያ ሥነ ሥርዓት ላይ ስላለው የመግቢያ ጸሎት አንስተው ሰፊ የሆነ ትንታኔ መስጠታቸው የሚታወቅ ሲሆን ከዚህም በመቀጠል ባደረጉት የትምህርተ ክርስቶስ አስተምሮ ደግሞ ከዚሁ የመግቢያ ጸሎት በመቀጠል የሚገኘውን የመጽሐፍ ቅዱስ ንባባትን በተመለከተ ሰፊ አስተምሮ አድርገው እንደነበረም መዘገባችን ይታወሳል። በዚህም መሠረት የእግዚአብሔር ቃል በሕይወታችን የሚያደርገውን ጉዞ በተመለከተ የተናገሩት ቅዱስነታቸው የእግዚአብሔር ቃል ከጆሮአችን ወደ ልባችን፣ ከልባችን ወደ እጃችን በመጓዝ መልካም ተግባራትን እንድናከናውን ይረዳናል ማለታቸውን መዘገባችንም ይታወሳል። ባለፈው ሳምንት ባደረጉት የትምህርተ ክርስቶስ አስተምሮ ደግሞ በዚሁ በሥርዓተ ቅዳሴ ሥነ ሥርዓት ዙሪያ ያደረጉት የሚገኘውን አስተምሮ በመቀጠል በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ስለሚነበቡት የእግዚአብሔር ቃላትና በመቀጠልም በዚሁ በእግዚአብሔር ቃል ላይ መሠረቱን ስላደረገው ጥልቅ የሆነ አስተምሮ አድርገው እንደነበረ መዘገባችንም ይታወሳል። በዛሬው ዕለት ደግሞ ያደረጉት የትምህርተ ክርስቶስ አስተምሮ አሁንም ከዚህ ቀደም በመሥዋዕተ ቅዳሴ ዙሪያ ያደረጉትን አስተምሮ ቀጣይ ክፍል የነበረ ሲሆን በዚህም መሠረት በመሥዋዕተ ቅዳሴ ሥነ ሥርዓት ወቅት ከሚነበቡት የመጽሐፍ ቅዱስ ምንባባትና ከዚያም በመቀጠል በእነዚህ ምንባባት ላይ ተመርኩዘው ከሚሰጠው ስብከት በመቀጠል ባለው የቅዱስ ቁርባን መሥዋዕት የማቅረብ ሥነ ሥርዓት ዙሪያ ጠለቅ ያለ አስተምሮ ማድረጋቸውን ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ርዕሰ ሊቃነ ጳጳሳት ፍራንቺስኮ በዛሬው ዕለት በቫቲካን በሚገኘው በጳውሎስ 6ኛ የመሰብሰቢያ አዳራሽ ለተሰበሰቡ ምእመናን ያደረጉትን የትምህርተ ክርስቶስ አስተምሮ ሙሉ ይዘቱን እንደሚከተለው ተርጉመነዋል። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. E questa udienza continuiamo con la catechesi sulla Santa Messa. Alla liturgia della parola, su cui mi sono soffermato nelle scorse catechesi, segue l'altra parte costitutiva della Messa, che è la liturgia eucaristica.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? በመስዋዕተ ቅዳሴ ዙሪያ ከዚህ ቀደም ጀምረነው የነበረውን አስተምሮ ዛሬ ካቆምንበት እንቀጥላለን። ባለፈው ሳምንት በመስዋዕተ ቅዳሴ ሥነ ሥርዓት ወቅት ስለሚነበቡት የመጽሐፍ ቅዱስ ምንባባት አንስቼ የነበረ ሲሆን በዛሬው ቀን የትምህርተ ክርስቶስ አስተምሮ ደግሞ ከዚያ ቀጥለው በሚገኘው የቅዱስ ቁርባን መስዋዕት በተመለከተ አስተምሮ አደርጋለሁ። በዚህ በቅዱስ ቁርባን መስዋዕት ቤተ ክርስቲያን ቅዱሳን የሆኑ ምልክቶችን በመጠቀም በመስቀል ላይ መስዋዕት የሆነውን የኢየሱስን አዲስ ቃል ኪዳን መስዋዕት በአዲስ መልክ ታቀርባለች። የመጀመሪያው የክርስቲያኖች መንበረ ታቦት የነበረው የክርስቶስ መስቀል ነበር። ለዚህም ነው እንግዲህ መስዋዕተ ቅዳሴን ለማቅረብ ወደ መንበረ ታቦት በቀረብን ቁጥር የኛ ትውስታ የመጀመሪያው መስዋዕት ወደ ቀረበበት ወደ መስቀሉ መንበረ ታቦት የሚሄደው በዚሁ ምክንያት ነው። በመስዋዕተ ቅዳሴ ወቅት ካህኑ ኢየሱስን ይወክላል። ይህም የሚሆንበት ምክንያት በመጨረሻው ራት ላይ ኢየሱስ ለደቀ መዛሙርቱ ይህንን ምስጢር እንዲህ በማለት በአደራ ሰጥቷል። ጽዋውንና እንጀራውን አንስቶ አመሰገነ፣ ባርኮም እንዲህ በማለት ለደቀ መዛሙርቱ ሰጣቸው፣ ተቀበሉና ከርሱ ብሉ፣ ይህ ሥጋዬ ነውና፣ ተቀበሉና ከርሱ ጠጡ፣ ይህ ደሜ ነውና፣ ይህንንም ለእኔ መታሰቢያ አድርጉ በማለት በአደራ በሰጣቸው መሠረት ነው። ይህንን የክርስቶስን ትእዛዝ ቤተ ክርስቲያን ተቀብላ ተግባራዊ በማድረግ ኢየሱስ መከራውን ከመቀበሉ በፊት በነበረው ምሽት ከተናገራቸው ቃላት ጋር በሚዛመድ መልኩና እርሱ ተጠቅሞባቸው የነበረውን ምልክቶች በመጠቀም መሥዋዕተ ቅዳሴን በቀጣይነት ቤተ ክርስቲያን እያደረገች ትገኛለች። ለዚህም የቁርባን መሥዋዕት የሚሰዋው ኢየሱስ ራሱ በእጆቹ ይዞ በመሥዋዕትነት ያቀረባቸው ኅብስትና የወይን ጠጅ በቅድሚያ ወደ መንበረ ታቦቱ ይቀርባሉ። በቅዱስ ቁርባን ጸሎት ውስጥ እግዚአብሔር ስላደረገልን ከፍተኛ የመበጀት ወይም የማዳን ሥራ ምስጋናን የምናቀርብበትና የምናቀርባቸው መሥዋዕቶችም ወደ ኢየሱስ ክርስቶስ ሥጋና ደም ይለወጣሉ። በዚህም የክርስቶስ ስጦታዎች ከእጁ ተቀብለው የነበሩት ሐዋርያት ያገኙትን ልምድ በድጋሜ እንዲያንሰራራ በማድረግ እኛም በዚህ መሠረት ቅዱስ የሆነውን ቁርባን እንቀበላለን። ኢየሱስ በቅድሚያ አድርጎት የነበረው ተግባር እንጀራውንና የወይን ጠጁን ማዘጋጀት ነበር። በዚህም መሠረት ካህኑ እነዚህን ለመሥዋዕት የሚዘጋጁትን ስጦታዎች በቅድሚያ ያዘጋጃል። ይህም የመሥዋዕተ ቁርባን የመጀመሪያው ክፍል ነው። በዚህም መሠረት ለመሥዋዕትነት የሚቀርበውን ኅብስትና የወይን ጠጅ ከምእመኑ ለዚህ ተግባር በተሰበሰበ ምጽዋት የተሠራ ቢሆን ይመረጣል። በአሁኑ ወቅት እንደ ቀድሞ ጊዜ ማለት ነው፣ ምእመኑ እንደ እነዚህ ዐይነት ምጽዋቶችን በጊዜ መቀየር ምክንያት ማምጣት በማቆማቸው የተነሣ መንፈሳዊ ትርጉሙን በጠበቀ መልኩ ተመሳሳይ የሆነ መሥዋዕት ይቀርባል። እነዚህ ለቁርባን በመሥዋዕትነት የሚቀርቡት መሥዋዕቶች ወደ መንበረ ታቦቱ የሚቀርበው ካህን የክህነት ምስጢሩን በሚቀበልበት ወቅት ይህንን የክህነት ምስጢር ለአዲሱ ካህን የሚሰጠው ጳጳስ የእግዚአብሔርን ቅዱስ የሆነ ሕዝብ ለቅዱስ ቁርባን መሥዋዕት ይሆን ዘንድ ያቀረበውን መሥዋዕት ተቀበል በማለት ለአዲሱ ካህን ጳጳሱ የሚሰጠው በዚሁ ምክንያት ነው። እነዚህ በእግዚአብሔር ቅዱስ ሕዝብ አማካይነት በመሥዋዕትነት የሚቀርበው ኅብስትና የወይን ጠጅ በጣም ታላቅ የሆነ በመሥዋዕተ ቅዳሴ ወቅት የሚቀርቡ መሥዋዕቶች ናቸው። ስለዚህም በእነዚህ ማለትም በእንጀራና በወይን ጠጅ መሥዋዕት አማካይነት ምእመኑ መሥዋዕቱን ወደ ካህኑ እጅ በማድረስ ለመሥዋዕተ ቁርባን በማቅረብ ለእግዚአብሔር የራሱን ታላቅ የሆነ የመሥዋዕት ስጦታ ያቀርባል። እነዚህም ኅብስትና የወይን ጠጅ በመሥዋዕተ ቅዳሴ ወቅት ከፍተኛ ትርጉም የሚሰጣቸውና የቅዱስ ቁርባን መሥዋዕት ማዕከል ናቸው። በዚህም መሠረት የመሥዋዕተ ቅዳሴ ማዕከላዊ ቦታ የሆነው መንበረ ታቦት ነው ማለት ነው። ምድራችን የሰጠችውን ፍሬ ውጤት የሆነውንና በሰው ልጅ ላብ ውጤት የሆነውን እነዚህን መሥዋዕት ምእመኑ የራሳቸውን መሥዋዕት አድርገው በመቁጠር በመሥዋዕተ ቅዳሴ ወቅት በሚነበቡት የመጽሐፍ ቅዱስ ቃላት ታማኝ በመሆን ሁሉን የሚችል ለእግዚአብሔር አብ ክብር የተገባ ይሆኑ ዘንድ መሥዋዕትና ለመላው ቤተ ክርስቲያን ደህንነት ይሆን ዘንድ በመስዋዕትነት ያቀርቡታል። በዚህም መልክ የምእመኑ ሕይወት ሲቀየርና መከራቸው የነርሱ ጸሎት የነርሱ ሥራ ለክርስቶስ ከሚቀርበው መስዋዕት ጋር በማቀናጀት የክርስቶስ መስዋዕት የቤተ ክርስቲያን ማኅበረሰብ በሙሉ ከመስዋዕቱ ጋር አንድ እንዲሆኑ ያደርጋል። በዚህም ሁኔታ አዲስ ትርጉምን በመጎናጸፍ አዲስ መስዋዕት ይሆናል ማለት ነው። የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ በቁጥር 1368 ላይ እንደ ተጠቀሰው። ክቡራንና ክቡራት አድማጮቻችን፣ ይህ ቅዱስነታቸው በዛሬው ቀን ያደረጉት የጠቅላላ አስተምሮ በዚህ አላበቃም። የዚህን አስተምሮ ቀጣይ ክፍል በነገው ዕለት እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።